ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ finote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ግንቦት 24 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ ኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ ግንቦት 24 ቀን 911 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል እስከ መቼ?
ዋናው ቃል ኪዳን ነው በሚል ርዕስ ከዝግጅት ክፍላችን የቀረበውን የዕለቱን ሐተታ እናሰማለን። በማስከተልም ባይማዶው በላይ ተሰማ የላኩልንን ትዝብት በማከታተልም ሌሎች ወቅታዊ ጽሑፎችን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
ተቃውሞ የመንግስቱን አቋም አገዛዝን እያለ ህብረተሰቡን የሚያተራምሰውን በተለይ ደግሞ የኢትዮጵያን አስተዳደራለሁ ብሎ የሚያስበውን የጸረ ህዝቡን ሰሞኑን የኦህዴድ ኦነግ መራሹ አፓርታይድ ስርዓት ኃይሉን ሰገን አድርጎ ከጡት አባቱ ህወሓት የተማረውንና ሌጋሲውን ለማስቀጠል ህገ መንግስቱን በኃይል ለመናድ የሚል ክስ በመፈብረክ ለህዝብ ሰላም ሳይሆን ለመንበሬ ስጋት ናቸው ያላቸውን ንጹሐንን የህዝብ ልጆች እያፈነና እየገደለ ይገኛል። የአፋር ህዝብ በአገዛዙና በህወሓት ጥምር ሴራ ብዙ መስዋዕትነት እየከፈለ ነው በማለት የአፋር ወጣቶች ተናግረዋል። የአካባቢው ወጣቶች በጭቁኑ አገዛዝና የህወሓት የሚያደርጉትን የስልጣን ሽኩቻ በአፋር ክልል ላይ አለመረጋጋትና በሰላማዊ ነዋሪዎች ሞትና መፈናቀል አስከትሏል ሲሉም አያይዘው ገልጸዋል። እንግዲህ ነዋሪዎቹ በበኩላቸው በአፋር ህዝብ ላይ የደረሰው ሰቆቃ፣ እንግልት እንዲሁም መፈናቀል የክልሉ አገዛዝ ተጠያቂ መሆኑን አውስተዋል። በክልሉ በአፊራና ጉጎየህ የተፈናቃዮች መጠለያ ያለው ሁኔታ አሳሳቢ መሆኑንና ህዝቡ በክልሉ ሰብአዊ እርዳታን ያላግባብ ጥቅም ላይ እንደሚውል በተለይ ደግሞ የመንግስት አለን ብለው በሰላም ወጥቶ ለመግባት የተቸገሩ የአፋር አካባቢ ህዝቦች በበርካታ ፈተናዎች ውስጥ ተውጠው እንዳሉና በህወሓት ቁጥጥር ስር ያሉ በርካታ ቦታዎችም እንዳሉ ተፈናቃዮችንም የሚጠይቅ አካልም ኃይልም እንደሌለ አውስተዋል። እንግዲህ በመቀጠል ወደ ደቡብ አካባቢ በሐዋሳ ከተማ በመካሄድ ላይ የሚገኘው የዲኤንኤን ካድሬዎች ክልል አቀፍ ጉባኤ ዛሬ እንዲቀጥል ሙከራ የተደረገ ቢሆንም ከመሰብሰቢያ አዳራሾች ፊት ለፊት በተነሳ ተቃውሞ ምክንያት ጉባኤው እንዳልተካሄደ ተገልጿል። አሁን ባለው የአገዛዙ ጭቆና ምክንያት በከተማው ውስጥ ወጣቶች ተደራጅተው የተሰቀሉ የደቡብ ክልል ባንዲራዎችን ሲያወርዱ እንደተመለከቱ የአይን እማኞች ነግረውናል። ከሐዋሳ በተጨማሪ በአንዳንድ የሲዳማ ዞን ከተሞች በተመሳሳይ የደቡብ ክልልን ባንዲራ የማውረድ እንቅስቃሴ መታየቱን ተናግረዋል ማለት ነው። እንግዲህ የሲዳማ ብሔር ተወላጅ የዴዴን አመራሮች ለመወያያ ያቀርቧል በተባለ ሰነድ ሳቢያ ስብሰባውን ረግጠው እንደወጡም ለማወቅ ተችሏል። ከዚሁ ጉዳይ ጋር በተያያዘ አሁን ያለው መንግስታዊ መዋቅር የላላ እንዲሁም ያላን ማከልና አንድን ጎሳ ብቻ ታሳቢ ያደረገ እንደሆነና የኢትዮጵያ ነገርም እንደሚያሳስባቸው እንግዲህ የሐዋሳ አካባቢ ነዋሪዎችም ይህንን ያለመግባባትም የተመለከቱ አካላት አያይዘው ገልጸዋል ማለት ነው። ከዛ ውጭ የአፋኙ የመንግስት ኃይል የአማራ ፋኖ በደቡብ ወሎ በሐርቡ ግንባር የሆነ ግን ጦር አናስገባም ስላሉ መንግስትና ባንዳዎች በመተባበር ጦርነት ተከፍቷል። በመሆኑም በዛሬው ዕለት እንግዲህ ከንጋቱ ጀምሮ ከአፋኙ ኃይል ጋር አሁንም በውጊያ ላይ እንደሚገኙ ተናግረዋል ማለት ነው። የአማራ ህዝብ ሆይ ይላሉ የአካባቢው ነዋሪዎች፣ ትናንት የህወሓት ወራሪ ወሎ ሲቆጣጠር ከመከላከያ ጎን በመሰለፍ ብዙ ወንድሞቻችን መስዋዕት መሆናቸውን ተረሳና ዛሬ ተኩስ ተከፍቶብን ሙሉ በሙሉ ጦርነት ላይ እንገኛለን ብለዋል። ሁሉም አማራ በያለበት ድምፅ የሆነ ዘንድ የራሱን አስተዋጽኦ እያደረግ ብለዋል። በፋኖ ስም በድጋሚ ጥሪ እናስተላልፋለን በማለት አክለው ገልጸዋል። እንግዲህ አማራዊ ዝም ብለህ እያየ ልጆችን እንዳታስበላ በተጠንቀቅ ቆመ ሀገርን አሻገር ሲሉም አክለዋል። ራሱን የክልሉ ጸጥታ ምክር ቤት ሲል የሚጠራው የወዳሙ ባህሊን ባለስልጣናት ስብስብ የጀመረ የአፈና ዘመቻ ከፍተኛ ፖለቲካዊ ኪሳራ አድርሶበታል። እንግዲህ ከፍተኛ ፖለቲካዊ ኪሳራ የደረሰበት በአፋኙ ቡድን ነው። ምክንያቱም ህዝብ ከመጠላት በላይ ከባድ ኪሳራ የለም። በእያንዳንዱ ህብረተሰብ አእምሮ ውስጥ አፋኙን ስርዓት ለማውገዝ ሁሉም የተዘጋጀበት ሁኔታ ስላለ በዚህ ልክ ቡድኑ ያለምንም ጥፋ በወገሌ ጦር አዝምቶ እና ማጎያ ካምፕ ውስጥ ከቶ ሌለውን ቢቀር የሰላም እንቅልፍ እንኳን ቅኝቶ ለማደር በጣም ተስኖታል ማለት ነው። የህዝቡ ሮሮ ጩኸት፣ የብዙሀን እንባ፣ ደማቸው የፈሰሰው ታስረው የሚሰቃዩት ሁሉ ወደ ህዝቡ ስለተዛመተ አሁን አፋኙ ቡድን ኮዳሙ እንደ ልቡ ለመብላት እና እንቅልፍ ለመተኛት በጣም የተቸገረበት ሁኔታ ላይ ያለ ማለት እንግዲህ ቡድኑ ከዚህ ጭንቀቱ ለመገላገል ሌላ ተጨማሪ ጥፋት ውስጥ ሊገባ እያኮበኮበ እንደሆነም በተግባር እየታየ ይገኛል። የተለያየ ስብስብ በማምጣት በርካታ የመንግስት ሰራተኞችን በጅምላ በማሰር በተለይ ባህር ዳር ላይ 11 የፖሊስ አባላት ታስረዋል። ዘመቻው ፋኖ ላይ ብቻ ያጠረ እንዳልሆነም የሚያሳይ ነገር አለው። ነገር ግን ከእውነት ጋር የተጣሉት ካድሬዎቹ ማስተባበያው እንግዲህ ውድቁ ሆኖባቸዋል። አፋኙ አስተዳደር ሚዲያዎችን በመጠቀም አፈና ከጀመርን ጊዜ ጀምሮ ኢንቨስትመንት ተጧጡፏል፣ የኑሮ ውድነት ቀንሷል፣ ቱሪዝም በሽ ነው የሚል ተደጋጋሚ ፕሮፓጋንዳዎችንም እየሰራ ይገኛል። በዚህ ህብረተሰቡን በጣም አስነዋሪ ተግባሮች ጓጉዘውታል። አፋኝ ቡድን ማወቅ ያለበት ይህ ሁሉ ወከባ ቅጥረኛውን ከውድቀት ያድነውም ነው ያለው ህብረተሰቡ። የአማራ አካባቢ ዝዋ የሚተኝነቱ እየተቃረነ በመምጣቱ በርካታ ውጤቶችንም እየተመዘገቡ እንደሆነ እንግዲህ ገልጸዋል። ፋኖዎቹ ወደ ጫካ መሸፈት ጀምረዋል። ቢዮኖቹ እየተከተሏቸው በትክክለኛ የትግል መስመር እየተንቀሳቀሱ ይገኛሉ። አሁን ለጊዜው በባህሊን እና በኦነግ ጦር ተሳዳጅ የሆነው ፋኖ ረመጥ እሳት ሆኖ በቅርቡ ወደ ማጥቃት እንደሚሸጋገር አያጠራጥርም ነው የተባለው። ነገር ግን ከተማ ተቀምጣችሁ ቁጥረኛው የኦዴድ ትንሽ ወንድም ባህሊን እስኪ ያፍናችሁ በመናፈቅ ደጅ ደጁን የምታዩ ፖለቲከኞች ወይም ደግሞ የሀገር ተቆርቋሪን የምትሉ ከፋኖ ጋር ሆናችሁ የፖለቲካ ስራ ስሩ፣ ሀገር በመስዋዕትነት እንጂ ተኝቶ በመማፀን ነጻ አትወጣም በማለትም እንግዲህ አቅደው ገልጸዋል። ኢትዮጵያን ለሀገር ነጻነት ስትታገሉ ሞት እንኳ ቢመጣ አትፍሩ፣ ህዝብ የምትከፍሉትን መስዋዕትነት ካየ ወደ እናንተ የሚመጣው ሞት ይዞ ይወድቃል፣ ብትሞቱም እንኳን ለራሳችሁና ለህዝባችሁ ክብር ነውና ሲልም ገልጸዋል። እንግዲህ ከዛዎች ከዚህ በፊትም በበርካታ ውዝግብ ውስጥ የምትገኘው የምስራቅ ጎጃሟ ሞጣ ከተማ አስተዳደር እንግዲህ ፋኖዎቿ ወደ በረሃ ወደ ምሽግ ገብተው እንዳሉ ከዚህ በፊት በነበረ ሪፖርታችን ለመግለጽ ሞክረናል። ነገር ግን አሁን በስቲ አድርገው ከጎንደር ፋኖ ጋር መቀላቀላቸውን እንግዲህ ተገልጿል። ፋኖቹ ከተማቸው ላይ የተደረገባቸውን ከበባ ተብረው ከጎጃም ሞጣ ተነስተው በአጋሟ ስማዳ ጋይንት አድርገው የጎንደር አማራ ፋኖን በይፋ ተቀላቅለዋል። እንግዲህ የፍኖተ ዘጋቢ ከቦታው ተገኝቶ እንዳረጋገጠው ከሆነ የገቡት በእግራቸው እያቆራረጡ መሆኑን ሲሆን ከፍተኛ ዳገትና ተራራዎችን ብሎም ረጅም መንገዶችን ተጉዘው ሲሆን የጎንደር የፋኖ አባላትም ጥሩ አቀባበል አድርገውላቸዋል። እስካሁን ባለው መረጃ ሁሉም የፋኖ አባላት በመልካም ጤንነት ላይ መሆናቸውንም እንግዲህ ለማወቅ ችለናል ማለት ነው። በተጨማሪም የጎንደር ፋኖ ይህ የአንድነታችን መገለጫ ነው፣ ስለመጣችሁ ደስታችን ከፍ ያለ ነው ብለዋል። ከላዎች በምዕራብ ጎጃም የአማራ ልዩ ኃይል ከእውነት ጎን በመቆም ፋኖዎቹን አናስነካም በማለት ከአፋኙ መከላከያ ሰራዊት ጋር መፋጠጡ ተገልጿል። እንግዲህ ከመራዊ በግምት 5 ኪሎ ሜትር ርቀት ላይ የምትገኘው አስማ የሚባል አካባቢ ጀግ ነው የአማራ ልዩ ኃይል አፋኙ የወዴት ኦነግን መከላከያ ጋራ ልዩነት ፈጥሯል። ነገር ግን ይሄ ወደ ግጭት የሚያመሩ ይመስላሉ። ራሱን የኢትዮጵያ መከላከያ ሰራዊት እያለ የሚጠራው የወዴት አፋይ ቡድን የአማራ ልዩ ኃይል አባላትን እናንተም ፋኖ ናችሁ አይደለም፣ ዘመነ ካሴን አንድ ተራ የፋኖ አባል እንኳን እንድንይዝ አትፈልጉም፣ የተሳሳተ መረጃ እየሰጣችሁን እና የእኛን መረጃ እያስወለካችሁ አስጨረሳችሁን በማለት እንግዲህ ልዩ ኃይሉ መከላከያዎቹ ለልዩ ኃይሎቹ ባቀረቡት ቅሬታ መሰረት ልዩነት ተፈጥሯል። ጀግኖ የአማራ ልዩ ኃይል ከእኛ መሀል ሚስጥር ለፋኖ ያወጣ የለም፣ ማንንም አታስቡም እንሰር የምትሉ ከሆነ ግን ሞክሩና እንትያይ በማለት የኢትዮጵያ የቁርጥ ቀን ልጅ መሆናቸውን አስመስክረዋል። ለዛሬ የነበረን ሪፖርት እንግዲህ ይህን ይመስላል።
የናይጄሪያው የቀድሞ ፕሬዝዳንት ኦሊሳንጆ ኦባሳንጆ በመቀሌ ከተማ ተገኝተው ከደብረ ጽዮን ገብረ ሚካኤል ጋር መነጋገራቸው ተዘገበም። በምን ጉዳይ እንደሆነ እስካሁን በይፋ የተነገረ ነገር የለም። ኦባሳንጆ ከዚህ በፊት ሽምግልናው እንደሚፈለገው ወደፊት አለመሄዱን በማወቅ እንቅስቃሴያቸውን አቋርጠው የቆዩ መሆናቸው ቢታወቅም የአሁኑን ጉብኝት የቀሰቀሰው በወያኔና በአገዛዙ መካከል እየተካሄደ ያለው ድርድር መልክ እየያዘ መምጣት ሳይሆን እንደማይቀር የፖለቲካ ታዛቢዎች ግምታቸውን ገልጸዋል። ባለፈው ቀናት ያገዛዙ ቁንጮ ወደ ናይጄሪያ በሄደበት ወቅት ቆያኔው ያመራር አባል ከብርሃነ ገብረ ክርስቶስ ጋር ተገናኝቶ መነጋገሩ በአንዳንድ ክፍሎች የተሰራጨ ሲሆን አገዛዙ ለአንዳንድ የሚዲያ ተቋሞች በግል ሰጠ ከተባሉት ማስተባበያዎች ባሻገር እስካሁን በይፋ የገለጸው ጉዳይ የለም። ከወያኔ ጋር ስምምነት ተደርሶባቸዋል እየተባለ ከሚጠቀሱ ጉዳዮች መካከል የወያኔ ባለሀብቶች የተያዘ ንብረታቸው እንዲመለስላቸው፣ የወልቃይት አካባቢ በቆላና በደጋ ከተከፈለ በኋላ ቆላው ለወያኔ እንዲሰጥ የሚል ስምምነት ላይ መድረሳቸውን አንዳንድ ምንጮች ዘግበዋል። ሰሞኑን በአማራው አካባቢ በፋኖ ላይ እንዲሁም አገዛዙን በሚቃወሙ ጋዜጠኞችና በሌሎች ዜጎች ላይ የሚወሰደው የአፈና እርምጃ እንዲሁም የወያኔና የሻቢያ ግጭት ወሬ ስምምነቱን ለማጠናከር የተወሰዱ እርምጃዎች ሳይሆኑ አይቀርም የሚል ግምት የሚሰጡ በርካታ ናቸው። በሰሜን ወሎ በወልዲያ ቀደም ብሎ የጸጥታ ኃይሎች በሚወስዱት እርምጃ በርካታ ሰዎች በገደላቸው የሚታወቅ ሲሆን ባለፉት ተከታታይ ቀናት ያገዛዙ ኃይሎች ቤት ለቤት በመዘዋወር በርካታ ወጣቶችን አግተው ይወሰዱ መሆናቸው ታውቋል። ማክሰኞ ግንቦት 23 ቀን ከወልዲያ ታፍነው ከተወሰዱ በርካታ የፋኖ አባላት መካከል ታዬ ደባሽና ጥላሁን ደምሴ የሚባሉ እንደሚገኙበት ተገልጿል። እንዲሁም በሐብሩ ፋኖችና በሸዋ ፋኖች ላይ ያለው አፈና ሰርም እንደቀጠለ ተጠናክሮ ቀጥሏል። ህግ ማስከበር በሚል ሽፋን አፈናና ጭፍጨፋ የሚያካሄደው አምባገነን አገዛዝ በበርካታ ዜጎች እየተወገዘ መሆኑ ታውቋል። ባለፉት 5 ወራት 28 ስደተኞች ከአፍሪካ ቀንድ ወደ የመን መሄዳቸውን የዓለም አቀፉ የስደተኞች ድርጅት ማክሰኞ ግንቦት 22 ቀን ይፋ ባደረገው ዘገባ ገልጿል። ከነዚህም መካከል ከፍተኛውን ቁጥር የያዙት ኢትዮጵያውያን ሲሆኑ በርስ በርስ ጦርነት እየታመሰች ወዳለችው የመን ለመሰደድ የተገደዱት አገር ውስጥ በሚገኘው አስከፊ ሁኔታ መሆኑን የስደተኞቹ ድርጅት አስታውቋል። የኮቪድ-19 እንቅስቃሴ እገዳ መላላት እንደ አንድ ምክንያት ሊወሰድ ቢችልም በአገር ውስጥ የሚታየው የጸጥታ ችግርና በአንዳንድ አካባቢዎች የገባው ድርቅ ዋና ምክንያት እንደሆኑ ተቋሙ ዘግቧል። ስደተኞቹ በየመን በኩል ሲጓዙ ከፍተኛ ችግር የሚደርስባቸው ሲሆን በተለይ ሴቶቹ ያስገድዶ መድፈር ወንጀሎች እንደሚፈጸምባቸው ተነግሯል። በዚያ ዓመት ወደ 1000 የሚሆኑ ስደተኞች በሰሜን የመን ውስጥ በታጠቁ ኃይሎች እንደተገደሉ የሚገልጹ መረጃዎች እንደደረሱ ተቋሙ ይፋ አድርጓል። ፈቃደኛ የሆኑ ስደተኞችን ወደ አገራቸው ለመመለስ የሚደረገው ጥረት የሚቀጥል መሆኑን ተቋሙ ጠቅሷል። የነን ተልእኮ ለማሟላት የገንዘብ እጥረት እንዳለበትም ዘግቧል። ዩኒሴፍ የተባበሩት መንግስታት ድርጅት የህፃናት መርጃ ድርጅት በኢትዮጵያ ስለተከሰተው ድርቅ ባሰራጨው ዘገባም በኢትዮጵያ በርካታ ዜጎች በድርቁ ሳቢያ ለአስከፊ የምግብ እጥረት የተዳረጉ መሆናቸውን ገልጾም ከዚህ ችግር ውስጥ ለመውጣት ከ3 እስከ 5 አመት ጊዜ የሚያስፈልግ መሆኑን ጠቅሷል። በተከታታይ የዝናብ ወቅት በተከሰተ የዝናብ መጥራት ምክንያት የተከሰተው ድርቅ በ10 ሚሊዮን ዜጎች ላይ ቀጥተኛ ተጽዕኖ ሲያሳርፍ ለበርካታ የቤት እንስሳት ሞትም ምክንያት ሆኗል ተብሏል። 2 ሚሊዮን ህዝብም ከቤት ንብረቱ ተፈናቅሎ በመጠለያ ቤቶች ውስጥ እርዳታ ተቀባይ የሆነ ሲሆን ብዙ ሚሊዮን ህጻናት ደግሞ በተመጣጠነ የምግብ እጥረት የተጠቁ መሆናቸው ታውቋል። አድማጮቻችን ለለቱ ያዘጋጀናቸው ዜናዎች እነኚ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
እግዚአብሔር አፈረብን በመከራ አሩር በስቃይ ዶፍ ህይወት መቃብሩ ሞቆን ኑሮ ብለን ችለን በሐዘን ሮሮ ሰርገኛን አጅበን ቀብረን በእልልታ ጧት ማታ አድምቀን በእንባ ፈገግታና በምጸት ግልፍጫ ሰቀቅ ደስታን ተክተን የመቃብር ኑሮን ፀሐይ ዓለም ብለን የባሰን አታምጣ ከመላስ ለጥፈን በኩሽታ ባነን ለኩታራ ሰገድን ስንቆረጥ ስቀን ሲጭኑንም ችለን በለሆሳስ ብቻ እየተነጋገርን ራስ ቀናን ትተን ሁሌም ራስ ደፍተን መቃወመን ትተን ተቃውሞን ተቃውመን እንብኝን ረስተን ለምብኝ እምቢ ብለን ሁሌም ማጨብጭበን ይሁን እሺ ብለን በሽ እሰየው ብለን በውስጥ አረን በግነን ለከሃዲ መንጋ ሀገር አስረክበን የማይቻለውን በዝምታ ችለን ፍጹም ትግስተኛ እዮብን አስንቀን በቁማችን ሞተን የባሰን አታምጣ ከመላስ ለጠፈን ይህም ጥፋት ሆኖ ማዕት ጨመረብን አምላክ ተቆጥቶ ስለፈጠረንም ባፍረት ተውቶ
ላስቲክ ቤት ሆኖልን ሩዝም እንጀራ አገር ልጠፋ ነው ሞተን ሞትን ፈራ።
የረቡ ግንቦት 24 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ዋናው ቃል ኪዳን ነው። ኢትዮጵያን ለማጥፋት አንዱ ዋና ዘመቻ አማርኛ ላይ ሲደረግ የቆየ ነው። ጥራዝ ነጠቁ ወታደራዊ ሶሻሊስት በሉኝ አገዛዝ የትግራይ የበላይነትን አቀንቃኝ ወያኔና አሁን ደግሞ ጭፍኑ ኋላ ቀር ጸረ ህዝቡ የኮሎኔሉ መንጋ ሁሉም ቋንቋችን ሊያደባዩ ይሁንን ብለው እየሰሩ ናቸው። አዳጊን ታዳጊ ብለው መፈጸማቸው ብቻ ሳይሆን እንግሊዝኛ ያውም ተሰባብሮ ከአማርኛ ተደባልቆ ጉራማይሌው አሰቃቂ ደረጃ ላይ ደርሶ ይገኛል። የአማርኛ ስም ስያሜዎችን መቀየርና እንግሊዝኛን መደባለቅ ስልጣኔን ከተራ ኩረጃ ጋር ማቆራኘት ነገሮችን ቀደም ተከተል ይዘት ክብደት ማሳጣት ሰፍኖ ባለበት ቃል ክብር ነው የተባለው ይሰረዝና ቃል ኪዳን ነጋጠባ ቢሻር ልንገረም አይገባንም። ዋናው ግን ቃል ኪዳን ነው። ቃል ክቡር ነው። ክህደት ወራዳ ነው። ኢህአፓ 50 ዓመት የትግል ዓመቱን የሚያከብረው ቃል ኪዳኑን ሳያፈርስ ሳያወላግድ ጠብቆ በመገኘት ነው። የአፓን መስራቾች ሲነሱ ሰንደቃቸውን ኢትዮጵያ፣ መርሃ ግብራቸውን ለኢትዮጵያ ህዝባችን አገራችን ኢትዮጵያ ብለው ነው። በመሆኑ የአገራቸው ጠላቶች ጠላቶቻቸው ሆነዋል። የነገሮችን ጥቅም ጉዳት ከሀገር ጥቅም ጉዳት አንጻር በመገምገም ድርጅቱ አቋሞችን በመያዙ ለቃል ኪዳኑ ጽኑና ታማኝ ቢሆንም በተጨባጭ ግን ጥቃትና ጉዳት ደርሶበታል። ኢህአፓ የሀገርን ጥቅም አሳልፎ ሰጥቶ ኤርትራን በቅኝ ግዛት እየገዛች ነው፣ ከድንበር እስከ ወሎና መሃል አገር ናዝሬት የሶማሊያ መሬት ነው ብሎ ፈርሞ እንደ ወያኔ ቢለቅ ሁሉም ረድተው ተረባርበው ለስልጣን ያበቁት ነበር። ኢህአፓነቱን ትቶ ለስልጣን ሲል ተቀይሮ ኢትዮጵያን ከርቶ ማለት ነው። ይህን ምርጫ ግን አልወሰደም። ደርግና ተከታዮቹ የፈጠራ ወሬያቸውን በናዚ ትጋት በማሰራጨት ኢህአፓ ሻዕቢያን ደግፎ ኢትዮጵያን አጠቃ፣ ዚያድ ባሬን ሶማሊያን ደገፈ፣ ሚሊሻውን ጦር ጠርሙስ ፈጅቶ አብልቶ ጨረሰው ወዘተ ብለው ሳይታክቱ ቢዋሹም ሐቀኛው ታሪክ ከዚህ ምንም ግንኙነት እንደሌለው የሚታወቅ ነው። ሰነፍ ተመራማሪዎችና ታሪክ ዘገብን ባዮች ግን የመንግስቱን ቅጥፈት ሐቅ ብለው ሲደጋግሙና ሐሰትነቱን ብናስረዳቸውም አልቀበል ብለው ለኢትዮጵያ በተሰውት ጀግኖች ደም ላይ መቀለዳቸውን ቀጥለዋል። ያፓ ግን መቼም ለአገሩና ለሕዝቡ የገባውን ቃል ኪዳን አላፈረሰም። ያፈረሱ አንጃ ግራንጃ ሆነው ተዋረዱ እንጂ የድርጅቱን ስም እስከ መስረቅ ድረስ ከዘረኞች ጋር ቢተባበሩም ምንም አልፈየዱም። ትላንት ድርጅቱ ከሻዕቢያ ወገነ ብለው ሊያወግዙ የተንጣጡትም ሳይውል ሳያድር አስመራ ድረስ ሄደው የሻዕቢያ ምርኩዝ ከመሆን አላለፉም። አልፎም የግብፅ ቅጥረኛ ሆነው ገንዘብ ተከፍሏቸው አገር በሚጎዳ ስምሪት ላይ ተጋልጠዋል። ወያኔ የተባለ ኦነግ በታሪካቸው ሂደት ታማኝነታቸው ለባዕዳን እንጂ ለኢትዮጵያ ሕዝብ ሆኖ መቼም አያውቅም። የፈረንጅ የአረብ ቅጥረኛ እንደሆኑ የባጁና ዛሬም ያው ናቸው። ከኢህአፓ ምን አወዳድሯቸው? አወቅ ነቃን ብልጣብልጥ ሆን ያሉ ኢህአፓ ታክቲክ ያነሰውና በአቋሙ ድርቅ ብሎ የተገኘና የተሳሳተም ነው ሲሉ ተደምጠዋል። ዋናው መድረሻው መነሻው ነው። ትግል ብለን የተነሳ ነው ለኢትዮጵያ ለአንድነቷና ለሕዝቧ እስከሆነ ድረስ ማንም በአገር ጥቅም ላይ ከማንም ሊደራደር ማንም አይፈቅድለትም። መሬት ለሶማሊያ ገብሮ የመሳሪያና የፖለቲካ እርዳታ ማግኘት ብልጠትና ዘዴ ሳይሆን አገርን መካድ አሳልፎ መስጠት ነው። የሻዕቢያንም ሆነ ኮሎኔሉን የሐሰት አኖሌ ትረካና ጸረ ምኒልክ ጸረ ኢትዮጵያ ልፈፋ ሐቅ የምንልበት ምክንያት የለንም። የኦሮሞ ሕዝብ ከባህር የወጣ ነው ብለን ልንሰድበውም አይቻለንም። የሕዝብን ባህል ቋንቋና ታሪክን በጥራዝ ነጠቅነት አናክቸለችልም። ታሪካችንን አገራችንን እናከብራለን። እንኩቶ እንግሊዝኛ ባፍንጫችን ይውጣ። ባህላችን፣ ታሪካችን፣ አንድነታችን ይከበር። ትግሉ ተጨማሪ ብዙ ዓመታትን ይፍጅ እንጂ ኢህአፓ ቃል ኪዳኑን አፍርሶ ተልከስክሶ ክህደትን ተቀብሎ መቼም አይገኝም። ተዋርዶ ዕድሜውን ማስረዘም ቅሌት እንጂ ጸጋ አይደለም። በቃል ኪዳናችን እንጽና። ለኢትዮጵያና አንድነቷ ጸንተን እንታገል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የተመሰረተበት 50ኛ ዓመት የወርቅ ኢዮቤልዩ ሰኔ 26 ቀን 2014 ዓ.ም ተመረጠ። በፈረንጆቹ አቆጣጠር ጁላይ 3 2022 በዋሽንግተን ዲሲ ይከበራል። ድርጅቱ 50ኛውን ዓመት ምክንያት በማድረግ ባዘጋጀው የግጥም ውድድር ላይ እንዲሳተፉ ለሁሉም ጥሪውን ያስተላልፋል። ግጥሞቹ ከሚከተሉት አበይት ሐሳቦች መካከል በአንደኛው ወይም በሁለቱ ላይ እንዲያተኩርም እንጠይቃለን። አንደኛ የኢህአፓ ፍናት ፈተናውና አይበገሪነቱ፣ ሁለተኛ የኢህአፓ ኢትዮጵያዊነትና የባንዳነት አፍራሽ ሚና። በውድድሩ ከአንደኛ እስከ ሶስተኛ ለሚወጡ ግጥሞች ሽልማቶች ተዘጋጅተዋል። ግጥሞቹ እስከ ሰኔ 8 2014
ወይም ጁን 15/2022 እንዲደርሰን እንጠይቃለን። ግጥሞቹ የሚላኩበት አድራሻ በፖስታ ESPIC 5309 ጆርጂያ አቬኒው ኖርዝ ዌስት ዋሽንግተን ዲሲ 20011 በኢሜይል eprp@eprp.com ወይም espic@aol.com ናቸው። የአባ 50ኛው ዓመት አዘጋጅ ግብራይ ጀችን በማስከተል በላይ ተሰማ ከአባይ ማዶ የላኩልን ትዝብት እናሰማለን። እስከመቼ ሞኝነታችን ይቀጥላል? ፋሽስቱ መንግስቱ ያለምንም ደም ኢትዮጵያ ተቀደም ብሎ ያቀራረበት አካሄድና ፍጻሜው ሲገመገም ምን እንደነበር ያመለከተን? ፋሽስቱ ጁንታን ጀግና ብለን ካደነቅንበት ጊዜ ጀምሮ እስካሁን የሚሞካሽበት አካሄድስ ተገቢ ነበር? እስከመቼ ነው እየተሞኘን አገርንና ህዝብን የምናስጠቃው? እስቲ ታሪክ አጣክሰን እንደሰው የየግል ፍርዳችንን ለመስጠት እንሞክር። ለማንኛውም እግረ መንገዴን የግራዚያኒ ኢሰፓዎች የተነሰነሰባቸውን አቧራ ከተከሻቸው ላይ አራግፈው በተካኑበት ጨፍጫፊነት ኦነግ ኦዴድን ለማገዝ በገፍ እየተቀላቀሉት ስለመሆናቸው ሹክ ልበላችሁ ብዬ ነውና ከይቅርታ ጋር ወደ ተነሳውበት ቁም ነገሬ ልመልሳችሁ። አንድ ፋሽስቱ መንግስቱ አገሩን ይወዳል ካላችሁ መጀመሪያ አገር ማለት የምድሯ የቆዳ ስፋት መሆኑን አንዘንጋ። ሲቀጥልስ ሚሊዮኖችን ህዝብ አስጨፍጭፎ አገርን ከሻዕቢያና ከወያኔ ግንጠላ አዳነ ወይንስ አስረክቧቸው ጥሎ ፈረጠጠ? እንዲያውም ታሪክ እንደዘገበው ከሆነ የሚሊዮን ጦር አቅም ይዞ ጠርሙስ ሙሉ ደም በአደባባይ አፍርጦ ሲያቀራራ በጎንደር በኩል ድንበራችን በሱዳን ተወሮ ነበር። በትንሽ አቅሙ ተዋግቶ ወራሪውን ያባረረው ሌላ ሳይሆን ፋሽስቱ መንግስቱ የሚያሳድደው ያው የኢሃሰ ጦር ነበር። ታዲያ ማን ነው አገር ወዳዱ? ማን ነው ኢትዮጵያዊው? ለሙገሳ ሳይሆን ሀቁን ለመጨበጥ እንድንችል ለማለት ነው። ስለ ካራማራ ጮቤ የረገጥንለትም በጦርነቱ ወቅት አዋጊ የነበሩ የጦር መኮንን ለቃለ መጠይቅ ቀርበው ሶማሊዎች ከወረሩት ግዛት ግማሹን ብቻ ለቀውና ፈግፈገው ቀሪ ይዞታቸውን ተቆጣጥረው እንዳሉ ነበር ድል አደረግን በሚል ተክለሰውነት ግንባታ ውስጥ የተገባው ብለው በቁጭት አስደምጣው ነበር። አዎ ግራዚያኒ መንግስቱ አገር ወዳዱን በጅምላ ለመጨፍጨፍም ይህንኑ የውሸት ድል አጋጣሚን ለስልጣኑ ማጠናከሪያ በድጋሚ ተጠቅሞበታል። እንግዲህ ቢመራችሁም ሀቁ ይህ ነው። እናም አገር ጠሉን ነፍሰ ገዳይ ፈርጣጭ ፋሽስት አገር ወዳድና ጀግና ማለት ራሱን የቻለ ሌላ ክህደት አይሆንም? አይ ብላችሁ ከተቃወማችሁ ደግሞ ታሪክ ይፍረደን ብዬ አልፋለሁ። ሁለተኛ አገሩን ይወዳል አባባላችሁ በፍርጠጣ ስለተጠናቀቀ ውጥቆኗልና እስቲ ህዝቡንስ በርግጥ ይወድ ነበር ወይ የሚለውን እንይ። አገርን ለማስገንጠል የሚፋለሙ ዘረኛ ጠባቦችን ትቶ ለአገር አንድነት የሚታገሉ እንደ ኢሃፓ አይነቶችን ነው ሲያጠቃይ ነበረው። እሺ እሱስ ይቀር ለወደፊቱ የአገር ተረካቢ ሊሆኑ የሚችሉ ከሩብ ሚሊዮን በላይ ምሁራንና ታዳጊ ንጹሃን ዜጎችን አገዛዜን ተቃውማቸዋል በሚል ሰበብ አይደል በነጻር ምጃ የረፈረፋቸው? ታዲያ ይህ ተግባሩ ነው ህዝቡን ወዳድ የሚያስብለው? ይህ ተገቢ ያልሆነ ፋሽስቱን አወዳሽነትስ በሟች ቤተዘመዶች የሐዘን ቁስል ላይ በርበሬ መነስነት አይሆንምን? መቼስ ፍርድ ለራስ ነውና ዘላለም መሞኘት ከኛ አይጠበቅም ብያምናለሁ። ለምን ቢባል ፈጣሪ ከሌሎች እንስሳት በአስተሳሰብ የላቀን አድርጎ ሲፈጥረን ያለ ምክንያት አልነበረምና። ታዲያ እንዴት ወደ ፍርደ ገምድልነት ተምዘግዝገን ወርደን ህዝብ ጨፍጫፊውን ሰይጣን መልአክ ለማለት ተገደድ? ዘረኞችንና ተገንጣይ ያገር ጠላቶችን ባሞገስነው አፋችንስ እንዴት በጨቋኝ አገዛዝ ተደልዬ በግል ጥቅም ተቸንፌ ያገሬን ህልውና አሳልፌ እጅ በመስጠት አለም በረከከም ያለውን የህዝብ ድርጅት ያፋን ወደ ማውገዙ ተሸጋገርን? ሰዋዊ አእምሮ ካለን መቼም መልሱ ግልጽ ነው። ይገን
ስህተታችን እስከ መቼ ድረስ ይቀጥላል ነው ጥያቄው። ወደ ሁለተኛው ምዕራፍ የልውሰዳችሁና ራሱን የፖለቲካ ሳይንቲስት አድርጎ ከሚሟላቀቀው የአገር ጠል መሪ ነኝ ባይ ልውሰዳችሁ። በመሰረቱ ፖለቲካ ካልን ትክክለኛ መገለጫው ድንጋዩን ዳቦ በማለት ጉንጭ አልፋ ወሬ ማሽጎድጎድ ወይም እኔ ያልኩትን ካልተቀበላችሁ አንገታችሁን በመንጫ ሳይሆን በጋራ የአገራችንን ችግር ተወያይተንና ተግባብተን ያጸደቅናቸው የመፍትሄ ውሳኔዎችን በጋራ ተግባራዊ እንዲሆን ማድረጉ ላይ የተቃኘ ነው። ሆኖም የጃዋር ያለፈው የፖለቲካ ተግዳሮቱ ይህን ፈጽሞ አያመላክትም። ከእግር ጥፍሩ እስከ ራስ ጸጉሩ የምንጫ ፖለቲካን ማራመዱ ዓለም ያወቀው ሀቅ ነው። ይህ ደግሞ በዓለም አቀፍ ሕግ የሚያስጠይቀው የዘር ማጽዳት ወንጀል ነው። ይህ የምንጫ ፖለቲከኛ ዛሬ የሁሉንም የፖለቲካ አካሄድ አክብሬ በውይይት እፈታለሁ ሲል ዳግም አፊዞብናል። ያው የተፈጠረበትን የውሸት ትርክት አንግቦ ኢትዮጵያ ሲሴ በሚል ሌሎቹን ጠልፎ በወጥመዱ ውስጥ አስገብቶ ከመጣል ያልዘለለ አባዜው መሆኑ ነው። እጁን ሰጥቶ ለመታረብ የሚሞኝ ካለም ይመቸው። ያው ሲመክሩት ካልሰማ ለምን ይገደናል? ሲጀመር የጃዋር የፖለቲካ ስምሪቱ የፖለቲካ ድርጅትን በመግዘትና በመሸጥ ሀብት አጋብሶ ሊከብርበት ያቀደ የግል የንግድ ተቋሙን እውን ማድረግ ነው። ለምሳሌ በእውቀቱና በራዩ ተንቀሳቅሶ በማዋቀር ለሀገርና ለሕዝብ ጥቅም በማሰብ የመሰረተው የፖለቲካ ድርጅት አልነበረም፣ አሁንም የለም። የሆነው ከአንድ ቸርቻሪ የፖለቲካ ነጋዴ ከባዕድ ቀጣሪዎቹ ባገኘው ሚሊዮኖች ብር ገዝቶ ገርባ ዘረኞችን አሰባስቦ ትርፍ ለማግበስበስና የዘር ማጽዳት ህልሙን ለማሳካት የግል መገልገያ ሀብትና ንብረቱ ያደረገውን ሸቀጥ ድርጅት መሰረተ እንጂ። ድርጅቱን የሸጠለት መረራን በተመለከተ ከወጣትነቱ ጀምሮ አቋሙን እንደ እስስት እየቀያየረ ስልጣን ለያዘ ጨቋኝ አገዛዝ ሁሉ ሲያሻው ታጣቂ ሆኖ ህዝብን በመጨፍጨፍ አሊያም እንዳሁኑ ድርጅትን በሚሊዮኖች ሸጦ የግል ጥቅሙን በማካበት የተዋጣለት ይሉኝታ ቢስ ስግብግብ የፖለቲካ ነጋዴነቱን ነው ያረጋገጠው። ዛሬም ከመቃብር አፋፍ የእድሜ ጠርዝ ላይ ቆሞ አገርንና ህዝብን ለከፋ ጥቃት ለማጋለጥ ነውረኛና ከሃዲ የባንዳ ተልእኮውን ለማሳካት እየተንቀሳቀሰ መሆኑ ፈጽሞ አያስደንቀንም። በአሁኑ ሰዓት ዘረኞች ከባዕድ ጠላቶች ጋር ተመሳጥረው ኢትዮጵያ ሀገራችንን ለቀጣዩ 100 ዓመታት ከዓለም ካርታ ፍቀው ለማጥፋት እቅድ ነድፈው ከመጨረሻ የፍልሚያ ምዕራፋቸው ላይ ደርሰዋል። በዚህም መሰረት የትግራይ ወያኔና የኦነጉ ኦህዴድ ከአንድ ሚሊዮን በላይ ተዋጊ ኃይል በጋራ አዋቅረው በጦር አውሮፕላን፣ በድሮን፣ በታንክ፣ በመድፍና በመትረየስ እንዲሁም የነፍስ ወከፍ መሳሪያና የእጅ ቦምብ ታጥቀው የኢትዮጵያ የጀርባ አጥንት የሆነው የአማራ ሕዝባችን ላይ ዘመቻ ጀምረዋል። አገራችንም መንግስት አልባ ሆና የደንቆሮ ሽብርተኛ አገዛዝ ተጠቂ መሆኗ በይፋ ተረጋግጧል። የዚህ ሁሉ መንስኤው ሌላ ሳይሆን የኛው ዳተኝነት፣ ሞኝነትና ሲመክሩን አይሰማይነት ጠላት እንዲደራጅ ጊዜና አቅም ፈጥሮለት ለእልቂቱ ዳርጎ አስጠቅቶናል። እኮ እንዴት ቢባል፣ አንደኛ መንግስት እንደሌለን እያወቅን በሽብርተኝነት የሚያጠቃንን እንደ መንግስት ቆጥረን አሁንም አድነን እያል መማጠኑን በአስነዋሪ መልኩ ቀጥለናል። ተባራሪ አህያ ጅቡን አድነኝ ብላ እንደተማጸነችው መሆኑ ነው። ሁለተኛ ቀፈው እንደተነካንብ በአገር አቀፍ ደረጃ ውስጣችንን ከጠላት ሰርኮ ገባ አጽድተንና ህዝባዊ ተቃውሞን በአራቱም አቅጣጫ አፋፍመን አንድ ሆነን ለመነሳት ይህን አሸባሪ የዘረኛ አገዛዝ ከመገርሰስ ይልቅ በተናጠል ተጋፍጠን እየተጠቃን እንገኛለን። ሶስተኛ ተቃዋሚ ድርጅት ተብዮች አገርን ለማዳን በአንድነት ተሰባስበው ትግልን ከመምራት ይልቅ ዝናንና ከርስን ባስቀደሙ የጭቃ ሾዎች ምክንያት ለጠላት የመጥረቢያ እጀታ ሆነው ህዝባችንን በማስጨረሱ ሂደትም እጃቸውን አስገብተውና ከጠላት ወግነው ጥቃት ፈጻሚዎች ሆነዋል። አንዳንዶችም ቀውጢ ቀን መጥቷልና ለጊዜው ዞር በሉ የሚል ጥቆማ ደርሷቸው ከእስራት ለማምለጥ ነፍስ አውጪኛቸውን ፈርጥጠው ወደ ምዕራቡ ዓለም አድኑም ብለው ገብተዋል። አራተኛ የተዘጋጀና በተመክሮ የበለጸገ ድርጅትን አጠናክሮና ደግፎ አሸባሪ አገዛዝን ገርስሶ ከመጣል ይልቅ በርበሬ ቀንጥሱ የሆኑትን አዳዲስ ተቃዋሚ ተብዬ የድርጅት ሙሽራዎችን በመቀፍቀፍ በዜሮ ጅማሮ ተጠምደን አገርንና ህዝብን ለሞትና ለብተና አደጋ አጋልጠናል። ሌላም ብዙ ምሳሌዎችን ማቅረብ ቢቻልም ይሄ ብቻውን በታሪክ ተጠያቂና ተወቃሽ ያደርገናል። እናስ እስከ መቼ ድረስ ነው ሞኝነታችንና ለጠላት ድልዳልነታችን ቀጣይ የሚሆነው? አረ ያገረን ልውና ካደጋ ለመታደግ ጊዜ ለምንና በቶሎ ተደራጅተን እንፋለመው ምን ጊዜም ቢሆን ያልተደራጀ ጣራቱን ተዋግቶ አይረታምና አባካቹ እስቲ ልብ ይስጣል።
ማናቸው ምግብ በመላበት ጥላቻም ይበሉ ታሪክ ሳይረሳ አቅም ሳይቀበር ቅጥፈት የመረጡ አብረው ያበጁትን አልሰራንም ያሉ ማንነታቸውን ለመጣፈ ታሪክ ሰርዘው የቆሙ በሰውነታቸው ጭራሽነት ያጡ ጸንተው ወንጭፈው ወገንን የከዱ ፍቅርን አስወግደው ጥላቻን ያቀፉ ሲጋባ ሲዋለድ ዝንተ ዓለም ተዛምዶ አብሮ የኖረውን በልዩነት ተሳት እየለበለቡ በአዳም ካልሆነ ንክኪ የለንም ባድነህ ሌላ ሰው ብለው የሚያራርቁ ከድጡ ወደ ማት ከመጣድ ወደ ሳት ሁሌ እሚገቡ እግር ጤና ሆኖ መዳህ የሚቀናቸው ያሶሳ በደኖ ደም ያከረፋቸው የታሪክን መብራት በጥላቻ ቅልተው መለስ ይጣላቸው አስመራን ለምነው በስም ብቻም በሳ በግብር ግን ቀለው አለን አለን ብለው እንደጤዛተን ነው ጉልበተ ቄጠማ ብርሃን ዳፍንት ሆነው የሚገኙ ምግብ አልጠፋበት ጥላቻን ወጥቀው የሚቅበዘበዙ ማናቸው ንጉዶች ተርፎ ፍቅር አንድነት በቂም በቀልጠኒ መሞት የመረጡ
ሀበሽኛ ከተሰኘው የሃማ ቱማ የግጥም ስብስቦች የተገኙ
ዲግናው ዲጋቢ ወበለው
አፓርታይድ አገዛዝ የኩሬን አብይ የቁልቁለት ጉዞ ኢትዮጵያን እያመሳት ይገኛል። ይህ አገዛዝ ለኢትዮጵያ የባሰ በቁፍል ለቁፍል ጨምሮባት ሀገር ያወቃቸውን ፀሐይ የሞቃቸውን ሌቦች በመሾም ህዝብ እየተሰቃየ ይገኛል። ሊና የሌለው ጸረ ህዝቡ አገዛዝ የተራበ ህዝብ ይዞ 49 ሚሊዮን ብር ቤተ መንግስት ወይም ቤት አሸባሪ ለመገንባት እየተዘጋጀ ይገኛል። በአጠቃላይ የሌላ ክልል እስኪዝን ድረስ ቢታሰብ እንኳን የአገዛዙን የክፋት ጥግ ተናግሮ መጨረስ ከባድ ነው። አፈና የአማራን ህዝብ ለማንበርከክ የሚደረገው የአፈና እገታ ግድያ ኢትዮጵያን ያፈርሳታል እንጂ አያሻግራትም። አሁን በኢትዮጵያ ሞትና መፈናቀል እንዲሁም እስራት በጣም የተለመደ የአገዛዙ ተግባር ሆኗል። ይህም በተለያዩ ምሁራን ሲገለጽ የሚጠላትን ሀገርና የማይወደውን ህዝብ የሚመራ ብቸኛው ጨቋኝ መሪ ኮሎኔል አብይ አህመድ አሌ ነው ይላሉ። ኮሎኔሉ የዋረውን የመተግበር የሰውነት ባህሪ የለውም። አፉ ብቻ ቀሪ ሀብቱ ሌላው ሀብቱ የሰው ደም በማፍሰስ የሰከረው አይምሮ ነው። አንዳንዶች አብይን ግለጽ ሲባል ዳግማዊ ሂትለር ወይም በባህር ተከፍታ የዋለችው ፈርዖን ይሉታል። ኮሎኔሉ ወንበር ከያዘ ወዲህ የኢትዮጵያ መከራ ታውጇል። ውቅያኖስ መሀሪ ያለችውን የኖህ መርከብ ኢትዮጵያ መልህቋን የሚያሳርፍላት አጣ። የአራቱም አቅጣጫ ነፋስ እያማታት በዚህም በጣይረ ሞት መሀል ሁና እባቡን ከመርከብ አውጥቶ ጊንጡንም አባሮ ለርግቦች ሰላም የሚሰጥ እውነተኛ የፖለቲካ ልጅ ትፈልጋለች። የኮሎኔሉ አላማ አገሪቱን ለውስጥም ለውጭም አሳልፎ መሸጥ ኢስጥሯንም አሳልፎ መስጠት ነው። ለየትኛውም የዓለም ሀገር በሚስጥር ተዘግቶ የኖረውን የንግስታቱን ቤተ መንግስት በኮሌሉ ከፍቶ ነው እየተጎበኘ ይገኛል። ሱዳን በነፃነት ኢትዮጵያን እንድትወር ተፈቅዶላት ኢትዮጵያ መሬት ላይ ሰፍራ አርሳ እየበላች ትገኛለች። መሀል ያለው የኢትዮጵያ ዜጋ ግን በራብ እየተቆላ በበርካታ መከራ ውስጥ ይገኛል። ህወሓት ኢትዮጵያን የማፍረስ የቀየስ ጉዞዋን እንድታሳካ ሙሉ ፈቃድ በኮሪደሯ ተሰጥቷል። ኢትዮጵያን እያተራመሰች ትገኛለች። የህወሓት የጦር መሪ የሆነው ኮሎኔል ደግሞ ከእውቀት የጸዳ አይምሮውን ይዞ ጸረ ህዝባዊ እንቅስቃሴውን እየመረው ይገኛል። አማራውን እርስ በርሱ እያጫረሰው፣ ኦሮሞ ደግሞ አዲስ አበባ ፊንፊኒ አድርጎ ኦሮሞን ለመገንጠል እንቅልፍ የለውም። ይህም የተረኝነቱን እቅድ እያከናወነ እንደሚገኝ ማሳያ ነው። ኦነግ ኢትዮጵያ እንዲዘርፍ፣ ሻሸው ደግሞ እንዲገድል አባቱ አብይ ፈቅዶለት እየሰራ ይገኛል። አማራው ወንድሞቹ ኢትዮጵያንን ይዞ ሀገርን ለማዳን እየተንገዳገደ ይገኛል። የሀገር ሽማግሌዎቹ ይህንን አስከፊ ጸረ ህዝብ ተግባር ላለማየት ሞታቸውን ይመኛሉ። አሊያም ደግሞ እናኔ ሚሊክ ተኝት ስብነቃ ይላሉ። የእናቶች ልቅሶ፣ የህፃናት ዋይታ፣ የወጣቱ ደም መፍሰስ፣ በዘርና በማንነት መገፋት በኢትዮጵያ ነግሷል። የኢትዮጵያ የጨለማ ጉዞ ሆኗል። ስለዚህም የሚሰማ በማስተዋል ይስማ። የኢትዮጵያ ከኮሎኔሉና ከግብረ አበሮቹ በላይ ጥላት የላትም። ይህንን የሀገር ጥላት አረም ነቅሎ መጣ መንገዱ ደግሞ በህዝቦች ነው ያለው። ይህም በተደራጀ አግባብ ደቡብ በመንቀሳቀስ መስሎ በመቅረብ ከቅጥረኞቹ መረጃ በማውጣት እና በሌላ በኩል እሾህን በእሾህ ነቅሎ የመጣል እንቅስቃሴ መድረግ፣ ትጥቅንም ደግፎ ቀን እንዲሆን ቤት ውስጥ ማስቀመጥ፣ እንደ ዘመኑ መራመድ፣ የቴክኖሎጂ ሰው ሆኖ መገኘት፣ ከዛ ውጭ የኮሎኔሉ ብሎም የቅጥረኙ ብአዴን ጸረ ህዝባዊ እንቅስቃሴ ለዜጎች ማስረዳት በመቻል የሁሉም አጀንዳ እንዲሆን ማድረግ ነው። ከዛ ውጭ ደግሞ መቆሙ ሳይረጋገጥ መውደቁ ተቀደመው የአብርን አካሄድ ህዝቡን ገደል ሊከት ስለሚችል ይህም ማስተዋል እንደሚጠይቀት ይገባል። እንግዲህ በባህሪን መመስረት የሚነገርለት የአብር ፓርቲ አሁን ከጨቋኙ አገዛዝ ጋር ስለተዋሃደ ፓርቲው አባሎቹን ሊበትን ችሏል ማለት ነው። አብን የአማራን ሀገራዊ ሳቢ አቀጭጮ ብሔር ተኮር እንዲሆን ታስቦ በድልብ ነባር የባህሪን አመራሮች የተመሰረተ ብሔር ተኮር ፓርቲ ነው። አንዳንድ ያልቆረጠላቸው አካላት ደግሞ አብን ድጋሚ ነፍስ ዘርቶበት ከመቃብር እስከሚነሳ የሚጠብቁም አይጠፉም። እንግዲህ ስትሄድ ያናቀፈ ድንጋይ ስትመለስ ከደገመ ድንጋዩ አንተነ ነው ነገሩ። ስለዚህ አሁን ፓርቲ የሚመራው ፓርላማ ውስጥ ስለ ኢትዮጵያ ጥፋት፣ ስለ ህዝብ ልጅት ከኮሎኔሉ ጋር አብሮ የሚወያይ ቅጥረኞቹ ናቸው። ስለዚህ ከአብን ጎን በጎ ነገር መፈለግ ሞኝነት ነው። ምክንያቱም አብን በጀርባው አብይ ነውና፣ መፍትሄው ደግሞ የኢህአፓን የመታገያ መስመር ምቶ መከተል ነው። ይህ የኢህአፓ የመታገያ መስመር ብቸኛው ኢትዮጵያን የማዳን መንገድ መሆኑን ማወቅና መረዳት ያስፈልጋል።
ገና መቼ የታሪክ መቋጠሪያውን ውሎ እያደር ይበልጥ ይጠብቅ ይበልጥ ይከርሽ እንጂ እንደ ገልቱ ንቃቂት ይጎለጎል አይኑ ይጠፋ ይመስል ለምን እንላለቀ መላው ጣጣ ደቀቀ። ለምንስ ሀገርን ያህል ታላቅ የገዘፈ እውነታችን ክፍላተ ዘመን ደርማሽ ሀቅ አይናችን ወደቀ እንል ሰነሰለ ጉልበት ከዳው ምንምን እሴት እድሜ ተዘግዝቆ ወግ ብረገበር ቃን ቀርቶ ያልታሰበው ድንገት ቢሆን የነበረው ገደል ገብቶ የቡይ ማህሌት ሰረት ዜማ ያሰፋጂ እንቶ እንቶ ከዳር ዳር ምን ቢሰማ በትውልድ ትግል የሚደድር ባጥንት ደም ሳስ የሚነጥር ሀገርን ያህል ንዑድ ነጻነትን ያክል በኩር ጸጋ እንደ ጉሊት ችርቻሮ ባንድ ቀን ሲሳራ አይዘጋ። በኪራይ ምናስ ተሳዳቢ ለከቴለሽ አንደበቱን ባበከተ የተዋራጂ ሐራራውን በተወጣ ሸቃይ ጮሌ የስድብ ዶፉን ባወረደ የየዋህ ልብ ከመጥበስ ወዲያ በስጋት ስም ከዋልታዋ ምድር አትዘም ሰማያውም ዘቅ ጭንክተ ክፉ ቅሸት እውን ቢሆን ጎደሎ ቀን ሥራው ደርሶ አንገት ቢሰብር ዛሬን ቁልቁል አሳንሶ ነገን ቆርጦ በእልፍ ገዝቶ ከነጎዲያን ድል ከሚያደርግ ሁሉን አልፎ በጀግና ዘንድ በጀግኖች ልብ እንዳሻኝነት የረጅም ጊዜ ትልም ባንዴ አይጨበጥ ስብስብ ነው ወዲያው አይደረስ ግብ እንዳምሳ እግር ጉዞ እንዳስበረገገው ስንጥር ወቅቶ በአፍታሽን ፈትኩም ሽሽ ማለት የሌለበት ነው ከቶ መቻም መጽን ከደጃግረን ዳገት ቆርጠን ዙሩን ዘልቀን እሾክሮችት መቼው ቶን መቼ ደምተን መቼ ደግሞን ብርሃት ማት በታረዘ መንፈስ ስጋ ከአያት አባቶቻችን ሲነጻጽር በአካል እንግልት ዋጋ ምን ከፈልንና ነው ኢትዮጵያን ለሚያክል እጹብ ጸጋ ተጋድሎን የምንፈራ መጽዋዕቱን የምንሰጋ ዛሬ ድንገት በቀን ክፉ ትውልድ ያዘመረው ባይጠርቅለት የተከለው ችግኝ አርጎ የገሞራ ፍሬ ባዝን ባይሰምርለት ቀይ ደጁ ተባይ ፈልቶ ሲመሰመስ ካምባገነን ሹም ዳረገው እስከ ቀበታው ለመቋደስ ሊቅ ነው ያሉት ሲያጎነብስ ክብሩን አጥቶ ጫማ ሲልስ በከርሱ ጦስ የመለኮን ፖለቲካ ቅምጥ ገብቶ ግብሩ ሲረስ ሲያቅራራ ቢውል ህዝብ አባልቶ ባህል ገድሎ ታሪክ ሊያፈልስ ያንዘርጥ እንደው እንጂ መቼም መቼ የኩይ ልቡ ምኞት አይደርስ እንደዋዛ የሚደረመስ አው ያለ ጅባ ጓራ ኢትዮጵያዊነት ከውርንጫ ቆዳ ተገድዶ አልተሰራ ኢትዮጵያዊነት እኮ ኢትዮጵያዊነት ያለ ወንበርከክ ነው የጽንዓት ዲብ ድንቅ አላማ ለነጻነት ልዕልና በክፉ ቀን መራር ፍልሚያ ደም ካጠለቀው የሳንጃ ጫፍ ተውለብላሪ ደማቅ አርማ ኢትዮጵያዊነት እኮ ኢትዮጵያዊነት ድቅድቅ ክረምት በዳመና ፍንጥቅ እንዲል ጮራ ግላጭ አለጥለጥሎ በኩል ፈሳሽ ጥምን ቢገል ፍልቅልቅ ምንጭ ሁሉን ችሎ መራመድ ነው ድከግና ሳይፈታ መታመን ነው የአገር እውነት የሀቅ አምላክ እስኪረታ ቁጣ ጭኖ ከሚበርቅ ከልሰማይ ስር ብርቱ ሞገድ ከሚያላጋው ጠልቅ ባህር ርቀት ገድሎ ጭፍላ ቆርጦ ካማን ወደብ መልህቁን እንደሚጥል ዘማች መርከብ ተስፋ ትግል ትግል ተስፋ ያደመቁት ያስቆነጁት በህብር ድል የአይበገሬዎች መታወቂያ የኩሮዎች ብሩህ ቀንዲል ኢትዮጵያዊነት ነጻነት ነው የአሸናፊ ህዝብ መለያ የእምቢባይነት ሽልማት ነው። እናም ገና 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 ሳንወረውር ከእጆቻችን አንዳች ዘገር ከጋጥ ወጥቶ ፍረሳችን ጉባ ሳይዘን ልባችንን ያጣመነው ፍርሃት ይሙት ሽንፈታችን እርም ይውጣለን ሳንታጠቅ አንፈታ ሳንሟገት አንረታ።
አበባ የላኩልንን ጽሑፍ እናሰማለን። የአዲሶቹ ሹሞች ያፍ ኢትዮጵያ ኢትዮጵያ ከንቱ ጩኸት የተግባር ጸረ ኢትዮጵያዊነታቸውን አልሸፈነላቸውም። ለሰው ልጅ ክብር፣ ነጻነት፣ እኩልነት ሲባል የዲሞክራሲ ስርዓት ከክርስቶስ ልደት በፊት በጥንታዊ ግሪክ ተወልዶ በሃያኛው እና 21ኛው መቶ ክፍለ ዘመን በተነሱ ኢትዮጵያዊ ፋሽስቶች ዘረኞች በኢትዮጵያ ምድር ግብአተ ቀብሩ ተፈጸመ ይያሉ ሲዛበቱ መስማት የተለመደ ሆኗል። ይህ አባባል መዛበቻ መሆን ብቻ ሳይሆን በርግጥም ዴሞክራሲ የዴሞክራሲ ባህልና ሌሎች ተዛማች እሴቶች በኢትዮጵያ ምድር የቀብር ስርዓታቸው መፈጸሙን የሚያረጋግጥልንና ከመሬት ላይ ያለ ተጨባጭ እውነት ሆኗል። ከክርስቶስ ልደት በፊት በጥንታዊት አቴና የሀብት ክፍፍል መዛባት እየተፈፋ ሄዶ ዳው ህዝብ በገዢዎች የተጣለበትን የመሬት ክብር መክፈል እስከሚያቀታው ከደረሰ ቀውስና ድህነት ውስጥ በመግባቱ ነበር ለፍትህና ዴሞክራሲ መታሰብ የተጀመረው። ጥንታዊ ግሪኮች የዴሞክራሲ ስርዓት ጥንስስን ሲጀምሩ ዴሞክራሲ ከዜግነትና ሉዓላዊነት ጋር በእጅጉ የተቆራኘና የተያያዘ መሆኑንም ደርሰውበት እንደነበር ታሪካዊ ሰነዳቸው ምስክርነቱን ይሰጣል። ስለ ዴሞክራሲ በዚያ ዘመን የነበሩ የዴሞክራሲ አቀንቃኞች ከኛዎቹ የ21ኛው መቶ ክፍለ ዘመን አሳፋሪ ፋሽስቶችና ዘረኞች በእጅጉ የተሻሉ እንደነበሩ አድማጭ እንዲረዳልኝ እንጂ ስለ ግሪኮች ታሪክ ለመጻፍ ፈልጌ አይደለም። ጥንታዊ አቴናዎች እውቅና የሰጡት የዜግነት ክብር በእኛዎቹ የዘመኑ ጉዶች የረከሰ መሆኑ አይካድም። የህዝብን የስልጣን ሉዓላዊ ባለቤትነትም እንደዚያው ተደፍጥቷል። ፋሽስታዊው ደርግ ለ17 ዓመታት፣ ወያኔ ኢህአዴግ ለ28 ዓመታት ለማስመሰል ሲባል በዴሞክራሲ ስም እየማሉና እየተገዘቱ ዋነኛ የጥፋት ተግባራቸው በዴሞክራሲና በዴሞክራሲ ባህል ግድያ ላይ ያነጣጠረ እንደነበር ዛሬም እንደሆነ እነሱ ቢረሱት እኛ የምንረሳው ሊሆን አይችልም። የዛሬዎቹ ሽሞችም ቢሆኑ ተወልደው ካደጉበት የወያኔ ባህል የተለየ ነገር ያደርጋሉ ብሎ መጠበቅ ተባብንቁላል እርግብ ይገኛል ብሎ ከመጠበቅ የተለየ አይሆንም። አዲሶቹ ሽሞችም የዴሞክራሲ ስርዓትን ማጅራት መቼዎች ናቸውና ፋሽስቶቹም ሆኑ ወያኔዎቹ እንዲሁም የወያኔ ወራሽ የሆኑት አዲሶቹ ሽሞች ፋሽስትነታቸውንና ዘረኝነታቸውን ለመሸፋፈን የሚጠቀሙት ይህንኑ የማያውቁትንና ማድረግ የማይፈልጉትን የዴሞክራሲ ቃል ነው። ውሸታሞች ውጤቱስ የታለ ሲባሉ ዴሞክራሲ እኮ ሂደት ነው እያሉ ይዛባቱብናል። እውነተኛ ዴሞክራሲ ኃይሎችም ሆኑ ጸረ ዴሞክራሲ ኃይሎች የዴሞክራሲና የዴሞክራሲ ባህል ግንባታ ሂደት መሆኑን ያምናሉ። የጸረ ዴሞክራሲ ኃይሎች ዴሞክራሲ ሂደት ነው ጩኸት ጸረ ዴሞክራሲና አፋኝ ተግባራቸውን ለመደበቅ ወይም ለመሸፈን የሚጠቀሙበት ውሸት ነው። እርግጥም በጽንሰ ሐሳብ ደረጃ ዴሞክራሲ የሂደት ውጤት በመሆኑ ብዙም ክርክር የሚከፈትበት ጉዳይ አይደለም። ይህ ሲባል ወያኔ ኢህአዴጎች ለ28 ዓመታት ዴሞክራሲ ሂደት ነው እያሉ መባጀታቸው ውጤቱም ሆነ ሂደቱ ከዜሮ በታች የወረደ በመሆኑ ተቀባይነት የለውም። የዴሞክራሲ ሂደት በጊዜ በእቅድ በፍጥነት በተግባር በውጤት ይለካልና ነው። በሁሉም የመለኪያ መስፈርቶች የፋሽስታዊው ደርግ የወያኔ ኢህአዴጎቹም ሆነ የአዲሶቹ ሹሞች ጨምሮ የ45 ዓመታቱ የዴሞክራሲ ሂደት አልነበረም። ውጤቱም ዜሮ ብቻ ሳይሆን ከዜሮ በታች የወረደ ስለሆነ ነው የዴሞክራሲ ስርዓት በጥንታዊ ግሪክ ተወልዶ በኢትዮጵያ ምድር የቀብር ስነ ስርዓቱ ተፈጸመ የተባለው። ፋሽስታዊው ደርግ ለ17 ዓመታት ወያኔዎች ለ28 አዲሶቹ ሹሞች ከአንድ ዓመት ተኩል በላይ በስልጣን መቀመጥ ሳይገባቸው መቀመጥ የቻሉባቸው የጋራ ሁኔታዎች አሏቸው። በሀገር በህዝብና በዴሞክራሲ ስም መማልና መገዘት ናቸው። የጥፋት መርዘኛ ሰራዎቻቸውን በሆዳቸው ደብቀው አምባገነኖችና ዘረኞች የህዝብ ስልጣን ነጥቀው ዘርፈው የስልጣን መቀመጫ ወንበራቸውን ለማደላደል የሚጠቀሙበትና ዛሬም እየተጠቀሙበት ያለ ዘዴያቸው መሆኑ በኢትዮጵያ የፖለቲካ ትግል ታሪክ ውስጥ በተደጋጋሚ ታይቷል። መርዘኛ ሴራቸውን ከሆዳቸው ቀብረው በአፋቸው መልካም መስሎ መታየት ተመሳሳይ ባህሪያቸው ነው። የነ ልደቱን አስመሳይ ቃሎችና የክህደት ተግባራቸውን ልብ ይሏል። የአዲሱን ሹም ስንኖር ኢትዮጵያዊ ስንሞት ኢትዮጵያ እንሆናለን አስመሳይ ቀረርቶችን ማስታወስም ይቻላል። ለጊዜውም ቢሆን መሳሳትና መታለል የሚችሉትን አሳስቷል። በስሜት አስቦርቋል። ስሜታዊ ድጋፍና ቡረቃን አስችሮታል። ወያኔነቱንና ዘረኝነቱን ለጊዜውም ቢሆን ሸፍኖለታል። በሌላ በኩል ሊበሏት ያሰባትን አሞራ ጅግራ ይሏታል እንዲሉ ለባንዳዎችና ሆዳደሮች ከእግሩ ስር ለመውደቅ ተመቻችቶላቸው ነበር። ረጋ ሰራሽ ፖለቲከኞችና አንጀኞች ኢትዮጵያዊ ሙሴና ነብይ ከፈጣሪ ተልኮልናል ብለው አወድሰውታል። ጠቅላይ ሚኒስትሬ የምለውን አገኘው ባይ ተንበርካኪዎችና ከጫማ ወዳቂዎችን አይናችን አሳይቶናል። ከዛሬ ላይ ሆነው ምን ሊሰማቸው እንደሚችል ማወቅ ወይም መናገር የሚችሉት ራሳቸው ብቻ ናቸው። እኔ ግን ዴሞክራሲ ከተግባር ከተነጠለ ፍትህም ይሁን ዴሞክራሲ አያስገኝም ባይ ነኝ። ስህተትም ነው። ዴሞክራሲና የዴሞክራሲ ባህል እሴቶች የሚባሉት በተግባር እንጂ በቃል አይገኙም፣ አይወለዱም ከተግባራዊ መራር ትግል እንጂ። በሌላ በኩል ዴሞክራሲ ሂደት ነው ሲባል ከሂደት ጎዳና ወጥቶ ሲሄድ መጓዣ መንገዱ ስህተት እንደሚዳርግ መሸፋፈኑም ስህተት ነው። የዴሞክራሲ ሂደት ከዴሞክራሲ ግንባታ ምህዋር ወጥቶ ሲገኝ ወይም በተሳሳተ ጎዳና እንዲሄድ ከተደረገ ጸረ አገር፣ ጸረ ህዝብ፣ ጸረ ዴሞክራሲና ጸረ ሰላም መሆኑም የማይቀር እውነት ነው። የህዝብ ትግል በአፈጮሌዎች እየተነጠቀ ከሄደ የዴሞክራሲ ምህዋሩ ተበላሽቷል፣ በውጤት የሚደርስ ሊሆንም አይችልም። ህዝብ ትግሉን አካሂዶ መሸጋገሪያ ድልድዩንም ራሱ ከመራው ጎዳናው የዴሞክራሲ ምህዋር ውስጥ መሆኑ አያጠራጥርም። እንደ አዲሶቹ ሹሞች የህዝብ ትግል ዘራፊዎች እጅ ከገባ ጸረ ዴሞክራሲ፣ ጸረ አገር፣ ጸረ ህዝብና ጸረ ሰላም የሆነ አገዛዝ መንገሱና ህዝብ ለአፈና መጋለጡ የማይቀር ነው። የአዲሶቹን ሹሞች የህዝብ ትግል መዝረፋቸው በራሱ ምንም ይሁን ምን ጸረ ዴሞክራሲ ተግባር ነው። ከስልጣን ዘረፋው መንግስት እኛ የመጣ ነው ወያኔ ኢህአዴግን ልንጠግን እንጂ ልንለውጥ አይደለም አሉ። የወያኔ ህገ መንግስታችን ርዕዮተ ዓለማችን ፖሊሲያችን ነው ወዘተ ብለው እቅጩን ነግረውናል። የህዝብን ትግል በሸኬ ጣልፎ መጣል ከዚህ የበለጠ የለም። ከዴሞክራሲ መርህ ጋር በእጅጉ የተጣረሰና የተቃረነ ተግባር ነው። ወያኔ ኢህአዴግ ለ28 ዓመታት በአገርና በህዝብ ላይ የፈጸማቸው ጥፋቶች ካለማወቅ ሳይሆን ሆን ተብለው የተደረጉ መሆናቸውን ጠንቅቆ የሚያውቅ ኢትዮጵያ ህዝብ ወያኔን አምርሮ ታግሏል። ወያኔ ሊጠፋ እንጂ ሊጠገን የማይገባው መሆኑንም በውል ስለተረዳ ነው የስር ነቀል ለውጥ የጠየቀው። ወያኔ ከነግስ አንግስ ወደ መቀመቅ ይውረድ ያለው ኢትዮጵያ ህዝብ ስር ነቀል ለውጥ ሲጠይቅ ከቆሸሸና ኋላ ቀር ከሆነ የዘር ፖለቲካ አስተሳሰብ እንፋታ ማለቱ ነው። በህዝብ ተሳታፊነትና ውሳኔ ሰጭነት እምነት ያለው ዴሞክራሲያዊ ስርዓት እንመስረት ማለቱ ነው። ህዝብ የጠላውን አገሩን ራሱንም ለጉዳት የዳረገ ጨቋኝ ህገ መንግስት በህዝባዊ ህገ መንግስት ይቀየር ማለቱ ነው። የስርዓቱ መጨቆኛ መሳሪያ ሆነው ሲያገለግሉ የነበሩ የወያኔ አፋኝ ተቋሞች በዴሞክራሲያዊ ተቋሞች ፈራርሰው ይቀየሩ ማለቱ ነው። የፖለቲካ እስረኞች በሙሉ ይፈቱ እንጂ እየተመረጠ የሚደረግ የይስሙላ የማስመሰያ ፍቺ ይቀር ነው እያለ ያለው። ዛሬም ቢሆን ሁሉም የፖለቲካ እስረኞች ካለምንም ቅድመ ሁኔታ ይፈቱ የኢትዮጵያ ህዝብ ጥያቄ ነው። ጭቆና፣ ጭፍጨፋ፣ ምዝበራ በቃኝ ላለ ህዝብ የአዲሶቹ ሹሞች እኛ እናሻግራቸዋለን ተቀባይነቱ ዜሮ ነው እያለ ያለው ስር ነቀል ለውጥ ጠያቂው የኢትዮጵያ ህዝብ ነው። በኢትዮጵያ ዘላቂ አገራዊ መፍትሄ አዋላጅ የሆነውን ስር ነቀል ለውጥ ማካሄድና ከግብ ማድረስ የሚችለው የ28 ዓመታቱ ውስብስብ ችግሮች ፈጣሪውና አብኪ የነበረውና እስከዛሬም ከጥፋቱ መታቀብ ያልቻለው ወያኔ ኢህአዴግ ኦዴፓ ኢህአዴግ ሆኖ ብቅ ማለቱ ለውጥ ሳይሆን ለውጥ ቅልበሳ ነው። አዲሶቹ ሹሞች እየተራወጡ ያሉት በህዝብ የተጠላና የተተፋ ስርዓትን ጠጋግኖ ለመመለስ እንጂ ለስር ነቀል ለውጥ አይደለም። ሁሉን አሳታፊ የሆነ የሽግግር መንግስት ሲቋቋም ህዝባዊ ጥያቄ ብቸኛው መፍትሄያችን መሆኑን ከዚህ ላይ እንደገና ማንሳቱ ይበጃል። ማንሳት ብቻ ሳይሆን ለዚህ እውን መሆን የትግል ቀበቶን ጠበቅ አድርጎ ከመራር ትግል ውስጥ መግባት የወቅቱ አገራዊ ጥያቄ ነው። ለዚህ ሁሉ አሳታፊ ለሆነ የሽግግር መንግስት መመስረት በትግል ላይ ለባጀውና ዛሬም መስዋዕት እየከፈለ ካለው ኢህአፓ ጋር መተባበር፣ መደገፍ፣ በርታ አለንልህ ማለት እንጂ መልካም ዝናውንና ትግሉን ለማምከን የሚደረገውን ጥላሸት የመቀባት ተግባርን ሁሉም አገር ወዳድ ኢትዮጵያውያን ሁሉ የጋራ ዘመቻ ሊከፍቱበት ይገባል። ከባድ ኃይላትና አገር በቀል ጸረ አገርና ጸረ ህዝብ ሳይሞዳሞድ በትግል ተፈትኖ ከዚህ የደረሰው ኢህአፓን መደገፍና ከጥቃት መከላከል ዛሬ ኢትዮጵያውያንና ዜጎቿን ካስከፊ ጥቃት መከላከል መሆኑን የአገራችን የወቅቱ ተጨባጭ ሁኔታ የግድ ያለው እውነት ነው። ኢህአፓ ለኢትዮጵያና ኢትዮጵያውያን ወገኖቹ ሲል የታገለና ያታገለ እንጂ ለግል ጥቅም የኖረ እንዳልነበረና ዛሬም እንዳልሆነ ታሪኩ ይመሰክራል፣ ተግባሩም ያረጋግጣል። ፖለቲከኛ አገርንና ወገንን ወዳድ ሆኖ ለራሱ ሳይሆን ለህዝብ ሲል እንደ ሐዋርያ የሚኖር ነው የሚባለውን እውነተኛ አባባል በኢትዮጵያ ምድር ከኢህአፓ ሌላ ማን በግንባር ቀደምትነት ይጠቀሳል ቢባል እውነቱን መናገር እንጂ ማግነን ሊሆን አይችልም። ለዚህ የኢህአፓ ተጋድሎ ክብር መስጠት፣ ድጋፍና ማበረታታትን መስጠት አገርንም ወገንንም ትግልንም ይጠቅማል። የትግል ባለቤት የሆነው የኢትዮጵያ ህዝብ ትግሉ ባፈጮሌዎች በተደጋጋሚ ተቀምጧል። በ2010 ዓመተ ምህረት የህዝብ ትግል የነጠቁት አዲሶቹ ሹሞች ትግሉን ቀምተው እኛው እናሻግርሃለን በሚል መሰሪ ተግባራቸው የኢትዮጵያን የተሳሳተ የትግል ታሪክ ደግመውታል። ይህ ደግሞ ከታሪክ አለመማር ነው። አዲሶቹ ሹሞች ከታሪኩ መማር ያልቻለ የተሳሳተ ታሪኩን ይደግማል የሚለውን አስተምህሮ መረዳትና መቀበል ስለተሳናቸው ደግመውታል። የተወሰነ ስሜታዊ ድጋፍ የሸሯቸው የጮሁላቸው እንደነበሩም አይተናል። ዛሬ ከስህተታችን ተምረናል፣ ወደ ህዝብ ተመልሰናል የሚሉ ወገኖች መስማት ጀምረናል። በርቱ፣ በዚህ ቀጥሉ የምንላቸው ምክር ነው። አዲሶቹ ሹሞች ባንደበታቸው እንደነገሩንና በተግባርም እየተሄደበት ካለው ሁኔታ የምንረዳው ነገር ቢኖር መንገዳቸውም ተግባራቸውም ሆነ ዓላማቸው የወያኔ መሆኑን ነው።
የወያኔ ነፍስና ዘረኛ አመለካከቱን ለማዳን ነው። አዲሶቹ ሹሞች ወያኔ የሚጠላውን ሁሉ ይጠላሉ፣ የሚወደውን ይወዳሉ። የወያኔ ጠላት ሁሉ ጠላታቸው፣ ወዳጁ ወዳጃቸው ነው። የወያኔን የዘር ጠላቻ ላይ የተመሰረተ አካሄዱን ቀጠሉበት እንጂ አላቆሙትም። እየተስተዋለ ያለው እርስ በርስ ህዝብን የማጫረስ የማፈናቀልና ሰላም የማሳጣት ተግባርም ገፉበት እንጂ አልቀነሰም። የኢትዮጵያና ኢትዮጵያዊነት ምልክቶች ላይ የሚፈጸመው አሉታዊ ዘመቻ ጨመረ እንጂ አልቀነሰም። የዘርፊያና መዝበራ መረቡም ይበልጥ እየሰፋ እንጂ እየጠበበ ሲሄድ አይታይም። ጸረ ኢትዮጵያነት፣ ጸረ ህዝብነት፣ ጸረ አማራነትና ጸረ ኦርቶዶክስ ተዋህዶ አቋማቸው የወያኔ የኦነግና የአዲሶቹ ሹሞች የጋራ መተሳሰሪያ ገመዶቻቸው መሆናቸውን መዘንጋት ትልቅ ስህተት ነው። የአዲሶቹ ሹሞች ያፍ ኢትዮጵያ ኢትዮጵያ ጩኸት የተግባር ጸረ ኢትዮጵያነታቸውን አልሸፈነላቸውም፣ አግጦ እየወጣ አጋልጧቸዋል። ያለምንም ጥርጥር ጸረ ኢትዮጵያና ዘረኞች ናቸው። መራር ትግል ጠያቂው ወቅት አፍጦ እየመጣ ስለሆነ ወቅቱና ሁኔታው ለሚጠይቀው የትግል አይነት ራሳችንን እናዘጋጅ፣ እንተባበር። ያለ ጥርጥር ጠላቶቻችንን ሁሉ እናቸንፋቸዋለን።
Let it happen. Yeah.